ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ዲነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 20 ቀን 2009 ዓመተ ምህረት ነው።
የዛሬ 40 ዓመት 1969 ዓመት ነበር እለቱ አርብ። ቀኑ ግን ቁጥር 21 ነበር። ዛሬ ወርሃ ሚያዝያ 2009 ዓመተ ምህረት ነው። ቀኑ 20 የዛሬ 40 ዓመት 1969 ዓመት ነበር እለቱ አርብ። ቀኑ ግን ቁጥር 21 ነበር። የቁጥሩ አለመገጣጠም እንጂ በርግጥ የዛሬ 40 ዓመት በለተ አርብ የሜዴ ዋዜማን ስንቶቻችን እናስታውሳለን? ማስታወስስ ብቻም አይደል እንዴት ስንዘክረዋለን? ጥቁሩ አርብ በመባል ወይም የጨለማው ዳፍንት የወረደበት አዲስ አበባ በደም የታጠበችበት ዕለት አርብ እነሆ ዛሬ 40 ዓመት ሞልቶታል። የታሰሩ የፖለቲካ እስረኞች ይፈቱ፣ ጊዜያዊ ህዝባዊ መንግስት ይቋቋም፣ ፋሽስታዊ ጭፍጨፋ ይቁም፣ ወንጀለኞች ለፍርድ ይቅረቡ፣ የኤርትራ ወንድሞቻችን ጥያቄ በሰላማዊ መንገድ ይፈታ፣ ወዘተ የመሳሰሉትን ወቅታዊ መፈክር ያነገቡ ወጣቶች፣ እናቶች፣ አባቶች፣ ተማሪዎች፣ አስተማሪዎች፣ ነጋዴዎች፣ ወታደሮች፣ ፖሊሶች፣ ላባደሮች፣ ሙስሊም ክርስቲያኖች በሺዎች ባንድ ላይ ተነስተው የአዲስ አበባ ጎዳናዎች ያናደቀለቁት ከምሽቱ 12 ሰዓት በኢትዮጵያ አቆጣጠር አርብ ሚያዝያ 21 1969 ነበር። ታዲያ ይህ ብዙ የተለፋበት ዝግጅትም የተካሄደበት የኢሃፓ የኢሃወሌ የኢሴትት የሴቶች የኢጮዋማ የጭቁን ወታደሮች የኢላማ የላባደሮች ህቡዕ አባላቶች ሰልፍ ከውስጡ በወጡ አንጃዎች ተቋሚነት ቀድሞ ወጥቶ በየስርቻው በየጥጋጥጉ አድፍጦ ይገብቅ በነበር የደረገ ጭፍጨፋ መሳሪያዎች ያልታጠቀውን ኢትዮጵያዊ ሰልፈኛ፣ በውሃ ሊበተን የሚችልም ሰልፈኛ ጣታቸው ቃታ በመሳብ የጥይት ሩምታ በመልቀቅ ነበር አንድ ሰዓት ባልሞላ ጊዜ ከ2000 በላይ የንጹሃን ዜጎችን ህይወት የቀጠፉት። ተከበራችሁ ወገኖቻችን፣ ምንም 40 ዓመት ቢሞላውም ውስጡ ነበርንና ዛሬም ከውስጣችን ያወጣ ለፍትህ ለነጻነት የተገበረ ደም ነውና አርማቸው ዛሬም ከፍ ብሎ ይውለበለባል። እስቲ ለዛሬ ከ12 ዓመት በፊት የፍኖተ ዲሞክራሲ የሬዲዮ ዝግጅት እንዲህ ዘክሯቸው ነበር።
በ1969 ዓመተ ምህረት ሚያዝያ 21 ለዕለተ አርብ የኢትዮጵያን ህዝብ መብት ለማስከበር በሰላማዊ ሰልፍ በወጡ ወጣቶች፣ ሰራተኞች፣ ሴቶች፣ መምህራኖች ላይ የደርግ ገዳይ ቡድን ባንድ ሰዓት 2000 የሚጠጉ ወንድምቶቻችን በአዲስ አስፋልት አዲስ አበባ አስፋልት ላይ ተከስተው ብለዋል። እነሆ ዛሬ 28 ዓመቱን ከነጎዲያ እንዘክረዋለን። የዛሬውን የፍኖተ ዲሞክራሲ ኢትዮጵያ አንድነት ፕሮግራም ለሚያዝያ 21 ተሳስተን መስዋዕቶቻችን መታሰቢያ ይሆን ዘንድ ይያልን ኛም የነዛ አፍለኛ የሎጥ ፈላጊዎችን ፈለክ ተከትለን ወደቁለትን 40% ከመታገል ሌላ ቋሚ መታሰቢያ ያለምና ዛሬም እንዘክራቸዋለን። መላው የኢትዮጵያና አካባቢ አድማጮቻችን ላንድ አፍታ ልጆቻችን ስናስብ ሸንኩቴ ሳሌ፣ ጌታቸው እሸቱ፣ ፈጠነ እሸቱ፣ ግርማ እሸቱ፣ ውደሰር ኡስማን፣ አህመድ ኡስማን፣ የከፊያ አህመድ፣ ሀብታሙ ሽፈራው፣ መንግስቱ ጥላሁን፣ መነን ኃይሉ፣ አሸብር ኃይሉ፣ ገበየው ዳኜ፣ ብርሃኑ ዳኜ፣ መሪማ አሊ፣ ሙሉ ዘነበ፣ ቁንጅት ተክሉ፣ አፍሮ ማርቴ ስላሴ፣ ሞላ ረዳይ፣ ጳውሎስ ወርቁ፣ አበራሽ ወርቁ፣ ወዘተ ወዘተ ናንድ ተከል እናስታውሳቸዋለን።
አሁን ታጋይ ሰማዕታቶቻችንን ምን ጊዜም እናስታውሳቸው። ለሁለሳታት የሚቆየው መደበኛ ፕሮግራማችን በዜና ይጀምራል። በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
ለሎቢ ወይም ላማላጅ ኩባንያዎች ከፍተኛ ገቢ ከሚያወጡ የአፍሪካ ሀገሮች መካከል ኢትዮጵያ ከመጀመሪያው አትርታ መሆኗን አንድ ጥናት ገለጸ። የውያን አገዛዝ በአመት 1 ሚሊዮን 800 ሺህ ዶላር በአሜሪካን ሀገር ለሚገኙ የሎቢ ኩባንያዎች ይከፍላል የተባለ ሲሆን ይህም ግብጽ ከምትከፍለው ጋር ተመጣጣኝ በመሆን ከአፍሪካ ከፍተኛው ነው ተብሏል። አገዛዙ ለምዕራብ አገሮች ከሚሰጠው አገልግሎት በተጨማሪ የሚሰጠው ድጋፍ እንዲቀጥል ለማላጆች የሚከፍለው ገንዘብ ከራብተኛው አፍ እየነጠቀ መሆኑ ይታወቃል። በቅርቡ የወጣው የአፍሪካ ህብረት ሪፖርት በኢትዮጵያ ውስጥ ያሉት ሚሊዮነሮች ብዛት 3100 የደረሰ መሆኑን ጠቅሶ በአፍሪካ ውስጥ ሚሊዮነር በብዛት ከሚኖርባቸው 10 የአፍሪካ ሀገሮች መካከል አንዷ አድርጎ አስቀምጧታል። በርካታ ሀብታም ነጮች ባሉበት በደቡብ አፍሪካ 40400 ሚሊዮነሮች ያሉ መሆናቸው የተጠቀሰ ሲሆን ኬንያም 9400 ሚሊዮነሮች ይኖርባታል ተብሏል። ከቅርብ ጊዜ ወዲህ በሚሊዮነሮች ብዛት ከፍተኛ እድገት አስመዝግባለች የተባለችው ኢትዮጵያ እንደ ፈረንጆቹ አቆጣጠር ከ2006 እስከ 2016 ባለው ጊዜ የሚሊዮነሮቹ ቁጥር በ219 ከመቶ አድጓል ተብሏል። አብዛኞቹ ሚሊዮነሮች ከአንድ አካባቢ የመጡና የወያኔ አባላት ሲሆኑ ከ30 ሚሊዮን ህዝብ በላይ በቀን 1 ዶላር በማግኘት ከድህነት በታች ባለው ሁኔታ በሚኖርባት ሀገር ውስጥ ይህን ያህል ሚሊዮነር መኖሩና ቁጥሩም ከፍተኛ እድገት እያገኘ መሄዱ አስገራሚ ነው ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ከሚያዝያ 24 እስከ ሚያዝያ 26 ቀን ኢትዮጵያን እንደሚጎበኙና ከወያኔ ባለስልጣኖች ጋርም ተገናኝተው ስለ ሰብአዊ መብት አያያዝ ጉዳይ እንደሚነጋገሩ ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ በምን ጉዳዮች ላይ እንደሚነጋገሩ አስቀድሞ የተገለጸ ነገር ባይኖርም በህዝባዊ አመጽ ወቅት በወያኔ አጋዚ ጦርና በፌደራል ፖሊስ የጸጥታ ኃይሎች በግፍ ስለተገደሉ ዜጎች ጉዳይ ዓለም አቀፋዊ ነጻና ገለልተኛ ተቋም ያጥናው የሚለውን የተባበሩት መንግስታት ድርጅትና የአውሮፓ ህብረት ጥያቄን ያነሳሉ ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ በኢትዮጵያ ቆይታቸው ከአፍሪካ ህብረት ባለስልጣኖች ጋር የሚነጋገሩ መሆናቸውም ተገልጿል። የወያኔው ልዩ ፖሊስ በሶማሊያ ወሰን አካባቢ ሰፍሮ የነበሩትን የሶማሌ ተወላጆች ከፍተኛ ግፍ የፈጸማቸው መሆኑን የዜና ምንጮች አጋልጠዋል። የግድያ ወንጀሎቹን ከመፈጸማቸው በተጨማሪ ሴቶችን አስገድደው የመድፈር ወንጀል ፈጽመዋል ተብለዋል። የወያኔ አገዛዝ ባለስልጣኖች ለጉዳዩ የሰጡት የእምነት የክደት ቃል ባይኖርም የአካባቢው ነዋሪዎች ግን በደል እንደደረሰባቸው ዘርዝረው ተናግረዋል። የኬንያ መንግስትም ጌዶ በተባለው የሶማሌ ግዛት መንደሮች በአውሮፕላን በመደብደብ ጉዳት ያደረሰ መሆኑን ተገልጿል። የነገረ ኢትዮጵያ ዋና አዘጋጅ የነበረው የጌታቸው ሽፈራው ጉዳይ አርብ ሚያዝያ 20 ቀን ብይን ያገኛል ተብሎ ተጠብቆ የነበረ ቢሆንም ለመከላከያ የሰጠው ቃል አልተገለበጠም በሚል ምክንያት ለግንቦት 16 ቀን የተቀጠረ መሆኑ ታውቋል። የታንዛኒያ መንግስት በተጨበረበረ የአንደኛና የሁለተኛ ደረጃ ትምህርት ቤት የምስክር ወረቀት ተቀጥረዋል የተባሉ 10,000 የሚደርሱ የመንግስት ሰራተኞች ከስራቸው እንዲወገዱ የወሰነ መሆኑ ተገለጸ። በታንዛኒያ ሐሰተኛ የሆኑ የምስክር ወረቀቶች በጥቁር ገበያ የሚገኙ ሲሆን በርካታ ዜጎች እንደሚጠቀሙባቸው ታውቋል። ከጥቂት ጊዜ በፊት ፖሊሶች ማህተምና የማተሚያ መሳሪያ ያላቸው ሁለት ግለሰቦች የምስክር ወረቀቶችን ሲያትሙ ከመያዛቸውም በላይ ሌሎች በዚህ ሥራ ላይ የተሰማሩ ሰዎችንም ሲፈልጉ መቆየታቸው ተነግሯል። በጥቅም ላይ የሚውሉት የተጨበረበሩ የምስክር ወረቀቶች በአዲስ መልክ የተሰሩ ብቻ ሳይሆን ትክክለኛና እውነተኛ የሆኑትንም የምስክር ወረቀቶች የሚጠቀሙባቸው እንዳሉ ማወቅ ተችሏል። እንዲባረሩ ውሳኔ የተሰጣቸው የመንግሥት ሠራተኞች ሥራቸውን ለመልቀቅ የ15 ቀን የጊዜ ገደብ የተሰጣቸው ሲሆን ከዚያ በኋላ መንግሥት ራሱ ያስወግዳቸዋል ተብሏል። ከጥቂት ጊዜ በፊት በደቡብ አፍሪካው ፕሬዝዳንት በሚስተር ዙማ ከስልጣናቸው የተወገዱት የቀድሞ የአገሪቱ የገንዘብ ሚኒስተር ከሁለት ዓመት በኋላ በሚደረገው ሀገራዊ ምርጫ የአፍሪካ ብሔራዊ ኮንግረስ የተባለውን ገዥ ፓርቲ ወደ ስልጣን ላይመጣ ይችላል የሚል መግለጫ ሰጥተዋል። ባለስልጣኑ ለዜና ምንጮች በሰጡት መግለጫ ፓርቲው ትክክለኛ አመራር ለመስጠት የማይችል ከሆነ ከመውደቅ አይደንም ብለዋል። የሚስተር ዙማ ምክትል ሚስተር ሲራል ራማፎዛ የፓርቲው መሪ እንዲሆኑ የሚመርጡ መሆናቸውንም በይፋ ተናግረዋል። ባለፈው የአካባቢ ምርጫ ገዢው ፓርቲ ያገኘው ድምጽ ከ155 ብቻ መሆኑ የታወቀ ሲሆን በሁለት ዓመት ጊዜ ውስጥ ለሚደረገው ምርጫ ሊያሸንፍ ይችላል የሚል ሰፊ ግምት አለ። ሚስተር ዙማ በሚቀጥለው ዓመት ታህሳስ ወር ከፓርቲ መሪነታቸው የሚለቁ ሲሆን በወቅቱ አዲስ መሪ ይሰየማል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
የተወደዳችሁ የፍኖተ ዴሞክራሲ አዘጋጆችና ጋዜጠኞች እንደምን ሰንብታችኋል? በርቱልን። አቀራረባችሁ ማራኪ ነው። ፕሮግራሞቻችሁ አስተማሪዎች ናቸው። በበኩሌ ብዙ የማላቃቸውን ጉዳዮች ተገንዝቤያለሁ። ነገ ሰኞ በመላው ዓለም የላብ አደረጆች ቀን ይከበራል። እዚህ ኢትዮጵያ ውስጥ ግን ወደ ሥራ ካለመሄድ ውጪ በምንም አይነት ሁኔታ በዚህ በዘረኛው የውያኔ ዘመን በላብ አደረጆች ላይ እየደረሰ ያለው ግፍ መወገዙ ቀርቶ በጋድ ሲወራ እንኳን ተሰምቶ አይታወቅም። በአብዛኛው ፋብሪካዎችና የማምረቻ ድርጅቶች ውስጥ የምንሰራ ሰራተኞች ከ8 ሰዓት በላይ እንድንሰራ ተገደናል። የሥራ ሰዓታችንን ለማስከበር ድምጻችንን ስናሰማ ካለምንም ማስጠንቀቂያ ከመቅጽበት ከእንጀራ ገበታችን እንባረራለን። የሰራተኛ ማህበር ለማቋቋም ከመንቀሳቀስ የፖለቲካ ድርጅት ማቋቋም ይቀላል። የሰራተኛ ማህበር ለማቋቋም ቀርቶ ለመረዳዳት የሰራተኞች እቁብና እድር ማቋቋም በብዙ ፋብሪካዎች የተከለከለ ነው። በየስራው ቦታ ካፋችን የሚወጣውን እየለቀሙ ለአሰሪዎች የሚያቀርቡ አሉ። ለይስሙላ የስራ መደብ ቢሰጣቸውም ዋናው ስራቸው ከሰራተኛው አፍ የሚወጣውን እየለቀሙ ሰራተኞችን የሚያስቀጡና ከስራ እንዲባረሩ የሚያደርጉ እንደሆኑ የታወቀ ነው። ወያኔ ለሰራተኛው ደንታ የሌለው በመሆኑ የሰራተኞች ዝቅተኛ ደሞዝ እስካሁን ባለመወሰኑ ሰራተኛው የሚከፈለው አሰሪው በሚያወጣው መመሪያ መሰረት በመሆኑ ሰራተኞችን ለከፋ ብዝበዛና ጭቆና ዳርጓቸዋል። ጥቂት የማይባሉ የቻይና፣ የቱርክ፣ የህንድ ወዘተ ኩባንያዎች ለቀን ሰራተኞች ምሳ፣ ለማታ ሰራተኞች እራት የሚያቀርቡ ቢሆንም ምግቡ እንደነገሩ በመሆኑ አብዛኛው ሰራተኛ ለተለያዩ የሆድ እቃ በሽታዎች ቁራኛ መሆኑ በስፋት ይነገራል። የቻይና ኩባንያዎቹ ሰራተኞች ግፍ ይፈጸምባቸዋል። ቻይናዊ ካቦ ሰራተኛን ሲመታ ሲቀጣ ሰራተኛው ለመከላከል ከመከረ በፌደራል ፖሊስ ተጠፍሮ ይወሰዳል። ቻይናዎቹ ሰራተኞችን ሲደበድቡ አይጠየቁም። ወያኔ አንድ አምባገነን፣ ቻይና ተጨማሪ ሌላ አምባገነን። ሰራተኛ ሴቶች በቻይና አሰሪዎች ይደፈራሉ። የወያኔ ህግ፣ የወያኔ ፖሊስ ይህንን ለመከላከል ምንም አይነት እርምጃ ሲወስድ ታይቶ አይታወቅም። ከአመት አመት የኑሮ ውድነት እኛ ሰራተኞችን ቁም ስቅላችን እያሳየን ነው። በዚህ ላይ ደግሞ ወያኔ በየጊዜው የግድብ መዋጮ ያለ ከእጅ ወደ አፍ ከሆነች ደሞዛችን እየቆረጠ ይዘርፈናል። ለጨቅላ ጻኖቶቻችን ወተት መግዛት የማይታሰብ ሆኗል። ለትምህርት ቤት ተደረሱ ልጆቻችንን ለማስተማር አቅሙ እያስቸገረን ነው። ደሞዝ ጭማሪ መጠየቅ መብት ሳይሆን በኢንዱስትሪ አሸባሪነት የሚያስወነጅል ሆኗል። ወያኔ ግን የኛን ዕውቀትና ጉልበት እየበዘበዘ እያስበዘበዘ ባዶ እድገት ይለፈፋል። በርካታ ፋብሪካዎች የህክምና ኢንሹራንስ የላቸውም። ሰራተኛው በስራ አደጋ ቢደርስበት የሚከፈለው ካሳ በአብዛኛው በአሰሪዎች በጎ ፈቃድ ላይ ተመሰረተ ሲሆን ብዙዎች በስራ ላይ አደጋ የደረሰባቸው ሰራተኞች ምንም አይነት ካሳ ሳይከፈላቸው ከስራ መባረራቸው የሚታወቅ ነው። በዚህ በዘረኛው የወያኔ ዘመን ኢትዮጵያ የላብ አደር ጋነም ሆናለች። መብቶቻችንን ለማስከበር እንዳንችል እግሮቻችንን፣ እጆቻችንን፣ ህሊናችን ታስረዋል። ነገ የሚከበረውን የሰራተኞችን ቀን ስናከብር የሚደርስብን ጭቆና ድርብ መሆኑ እያሰብን መሆኑን መግለጽ ወዳለሁ። የወያኔ ቀንበር አንዱ ሲሆን ሌላው ደግሞ የአሰሪዎቻችን ጭቆናና ብዝበዛ ነው። እነዚህ ሁለት ርግማኖች በተባበረ ትግል ማጋፈት የሁሉም ላብ አደር የህልውና ጥያቄ መሆን ይገባዋል እላለሁ። ያለፉትን የኢትዮጵያ ሰራተኞች ያካሄዷቸውን ትግሎች እያነበብኩ ብዙ ትምህርት ቀስሜያለሁ። ለሁሉም ሰራተኞች ማስተላለፍ የምወደው መልእክት በመጀመሪያ ሰብአዊ ክብራችንን ለማስከበር፣ ቀጥሎም የሰራተኝነትን መብቶቻችንን ለማስከበር እንሞክር፣ እናብር፣ እንነሳ። ይህንን መልእክቴን ላስተላለፋችሁልኝ የፍኖተ ዴሞክራሲ አዘጋጆችና አቅራቢዎች በጣም አመሰግናለሁ። አጋነኝ ከወሊሶ።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች ስማችሁንም ምግባራችሁንም በጣም ወድዋለሁ። ተወደደም ተጠላም የኢትዮጵያም የለውጥ ጎዳናን ተቋሚ መልእክቶች፣ ሐተታዎች፣ የህዝብ ስሜትን ኮርኳሪ ትምርታዊ ዕቀት አስጨባጮችም ናቸው። በተለይ የዘረኛው ወያኔና የፋሽስታዊ ደርግ እኩይ ተግባራትን በማጋለጡ በኩል አቻ የላችሁም፣ በርቱ፣ ቀጥሉበት ላለው ወያኔ ይህችን ሀገር አጠፋ፣ መዘበረ፣ ሰብአዊ መብት ገፈፈ ስንል በውያኒ ዙሪያ በርካታ ጋሻ ጃግሮች መኖራቸው በአደባባይ የሚታይ ነው። በሀገራችን የሀብት ክፍፍል ሚዛን የሳተ ነው። በ25 ዓመታት ውስጥ ወያኒ አይን አውጣሎ ይፈጽማል። በተወላጆቹ የህግ ከለላ ይሰጣል። የዝርፊያ ተግባር በህግ የሚያስጠይቀው ከወያኔ ውጭ ላሉ ዜጎች እንጂ ወያኔዎች ተጠያቂ አያደርግም ሲባል ወያኔዎችን ያንቀጠቅጣቸዋል። በየመድረኩ የሌባ አይነ ደረቅ መልሶ ልብ ያደርቅ ሆነና ሌብነታቸው፣ ዝርፊያቸው፣ ገደም ማጣቱ ሲነገራቸው ያጓራሉ። የኢትዮጵያ ህዝብ በወያኔና ጀሌዎቹ ቤት ምን የሚያውቀው ነገር እንደሌለ አድርገው የሚገምቱት። የኢትዮጵያ ህዝብ ስለ ወያኔ ወንጀል ተግባራት ብዙ መረጃዎች ያሉት መሆኑን ለማሳየት ስለ አንዱ የወያኔ ቱጃር የወንጀልና የእብሪት ተግባራት አንድ ልበላችሁ። በአፈና አገዛዝ ውስጥ ከሚገኝ ማንኛውም ሀብት ጀርባ በርካታ ወንጀሎች አሉ ለሚባለው አባባልም ተጨባጭ ማስረጃ ይሆናል። የንግድ ድርጅቱ ጎልግል ይባላል። የዚህ ድርጅት ስራ ሀ ብሎ የተጀመረው የህንፃ መሳሪያዎችን በማስመጣት ነው። የንግድ ድርጅቱ የመጀመሪያ ማዕከሉ የሚገኘው በአሚቼ ጀርባ ሙስና ሰፈር እየተባለ ከሚጠራው ትንሽ አለፍ ብሎ ነው። የዚህ ድርጅት አፈጣጠርና ባለቤትነት በአቶ ጎይቶም ግርማይ ቢሆንም በዙሪያው ትልልቅ የወያኔ ባለስልጣኖች አሉ። ጎይቶም ግርማይና ከጀርባው ያሉ የወያኔ ባለስልጣኖችም ከጥቂት ዓመታት በፊት በተለምዶ 22 ማዞሪያ ተብሎ በሚጠራው አደባባይ አንድ ሰማይ ጠቀስ ህንፃ ተገንብቷል። ይህ ህንፃ 22 ማዞሪያ የሚለውን የአካባቢውን መጠሪያ እንኳን እስከ መንጠቅ የደረሰ ግዙፍ የገበያ ማዕከል ነው። የጉልጉል ንግድ ድርጅት ባለቤት ጎይቶም ግርማይ ሰፈሩን ለመቀራመትና ለመውረር የፈጸማቸው ወንጀል ተግባራትን እንመልከት። ይህ የእብሪት ተግባርና ህግና ኢትዮጵያ የወያኔዎች እንጂ የሌሎች ኢትዮጵያውያን እንዳልሆነች ዝርዝር ሂደቱን እንመልከት። ከጎልጉል ጀርባ በ2000 ዓመተ ምህረት የግንባታ ፈቃድ የተሰጣቸው ግለሰብን በ2003 ዓመተ ምህረት ለመንጠቅ ህገወጥ ተግባር ፈጽሟል። በወቅቱ የዚህ ቦታ ባለቤት G+3 ላይ ደርሰው ነበር። የቤት ስራ ፈቃድ፣ የግንባታው አይነት፣ የግብር ከፋይ መለያ ቁጥር የመሳሰሉትን ህጋዊ መንገዶችን አጠናቀው 3ኛ ፎቅ ሰርተው 2 ፎቅ ሲቀራቸው ነበር የጎልጉል ድርጅት ካልነጠቁህ ብሎ የእብሪት ተግባር ሊፈጽም የተዘጋጀው። ከሶስት ዓመት ክርክር በኋላ ለ20 ዓመታት ያህል የኖሩበት ቤትና ንብረት በ15/10/2003 ዓመተ ምህረት እኚህ ግለሰብ ለጎልጉል ድርጅት እንዲያስረክቡ የሚል ደብዳቤና የቃል ማስፈራሪያና ትእዛዝ ተሰጣቸው። የወያኔና ግብረ አበሮች የእብሪት ተግባር አይን ያወጣ ነው። የወያኔ ተወላጆች በመሆናቸው ብቻ ህግንና ስልጣንን መከታ በማድረግ የተፈጸመ የወንጀል ተግባራትን ሁሉ ዘርዝሮ መጨረስ አይታይም፣ አይታሰብም። ለማሳየት ጎልጉልና ተግባራቱን ጻፍኩላችሁ እንጂ በዚህ አይነት ተግባሮች የተዘረፉ የህዝብና የሀገር ሀብቶች በርካታ ናቸው። ነገ ከነጎዲያ በየሰፈሩ የተፈጸሙ የወያኔና ጀሌዎቹ የወንጀል ተግባራት እየተጎተተ እንደሚወጣ እርግጠኛ ነኝ። ሌሎችም የምታውቁትን በየሰፈሩ በወያኔና ጀሌዎቹ የተፈጸሙ ወንጀሎችን ይፋ አውጡ የሚል መልእክቴን እያስተላለፍኩ ለዛሬ በዚሁ ልሰናበታችሁ። አስቻለው ከአስመራ መንገድ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል እያልኩ የከበረ ሰላምታዬን አቀርብላችኋለሁ። በፋሲካ ዋዜማ ከቤት በርከት ትላሉ ግዛት አሳለፍኩ። የተለያዩ የውጭ ዜናዎችን መስመር እየለዋወጥኩ ስመለከት የአሜሪካና የሰሜን ኮሪያ የፖለቲካ ጦርነት የዕለቱ አብይ ርዕስ ነበር። ትንሿ ኮሪያ የዓለም መሪ ነኝ የሚለው አሜሪካን ስታንቀጠቅጠው መስማት ትንሽ እንደመዝናናትም እንደመንደረቅም አደረገኝ። ቀጠል አድርጎ ደግሞ ቴሌቪዥን ጣቢያው ወደ ሶሪያ ዜናውን ቀየረ። የሶሪያ ህጻናትን አዛውንቶች በተተኮሰባቸው የኬሚካል ጦር መሳሪያ የመተንፈሻ አካላቸው አየር ማስወጣትና ማስገባት አቅቶት ሲሰቃዩ መመልከት እጅግ አሳዛኝ ሁኔታ ነበር። ሶሪያ ምን ወሰደ? የእኛን አገር የወያኔ የግፍ ተግባራት የሚዘግባቸው ጠፍቶ ነው እንጂ ስንትና ስንት ግፍ ይሰራ የለም እንዴ የሚሉኝ ወገኖች እንደሚኖሩ አልጠራጠርም። ልክ ናቸው። የሶሪያን ያነሳውበት ያለ ምክንያት አይደለም። የሶሪያ ህጻናት በሲቃ ሲቃተቱ ውሃ ሲረጭባቸው ተመልክቻለሁ። የቧንቧ ውሃ በተጠቂዎች ላይ የሚረጨው ሐኪም ዘንድ እስኪደርሱ ድረስ የሚሰጥ የመጀመሪያ እርዳታ መሆኑ ገባኝ። በሐሳብ ዞሮ ዞሮ ወደ ሀገር መመለስ አይቀርምና ወደ ሀገሬ አዲስ አበባ ተመለስኩና የውሃን ነገር በሐሳቤ ማንሸራሸር ጀመርኩ። አዲስ አበባ እኮ በውሃ እጥረት ቧንቧዎቹ ደርቀው ይውላሉ ያድራሉ። እንደ ሶሪያ ወይም ውሃን በህይወት ማዳኛነት እንጠቀም ቢባል ከአዲስ አበባ የለም። ትንታን ለመከላከል እንኳን ውሃ ማግኘት አይቻልም ከሚል ድምዳሜ ደረስኩና በብስጭት ለአመት በዓል የሚሆኑ ነገሮችን ለመግዛት ወደ በግና ዶሮ ተራ ወጣ አልኩ። መጠያየቅም ጀመርኩ። ፍየል 6000፣ በግ 5000፣ ዶሮ 400፣ በቃ ይሄ ነው የነጋዴዎች ቃል ሆነብኝ። አንዱን የዶሮ ነጋዴ 400 ብር ነው ሲል ምንድነው ነገሩ ስለው በስንት ስቃይ ከዚህ እንደምንደርስ እኛ ነን የምናውቀው። በየመንገዱ ኬላ ተሰርቶ ግብር በእያንዳንዱ ዶሮ እንድንከፍል ተገደድን። ትንሽ እንደመቃወም ካልን ዶሮቻችንን ወርሰው እኛን ከስር ማስገባት ሰበብ ነው የሚፈልጉት አለኝ። እነሱ አለኝ ወያኔዎችን ማለቱ ነው። እነሱ በኢትዮጵያ ህዝብ ስቃይ የሚደሰቱ ህዝብ ሲራብ ሲታረዝ ደስ የሚላቸው ጉዶች ናቸው አለኝ። ይህ የገጠር ነዋሪ የሆነና ነቃ ያለ አርሶ አደር ከፊቱ ላይ የሚነበበው ጥላቻና እልህ ያቀር የደረሰለት ወዮላቸው የሚያሰኝ ሁኔታ ነው ያለው። በሌላ በኩል በዚህ በአዲስ አበባ የሚገኙ የወያኔ ትጃሮች ትቢት ይሁን ወይም ተስፋ መቁረጥ በዚህ ሁኔታ ውስጥ ካለ ገበያ ላይ በየአይነቱ ሁለትና ሶስት እየገዙ ከቤት ማሰራቸው የከርከሮ ወይም የርያ መገለጫ ባሪያቸው ያሳያል። ርያ ወይም ከርከሮ እንደ አሳማ 24 ሰዓት ሙሉ ሲበላ ውሎ ሲበላ የሚያድር ሆዳም የዱር እንስሳ ዝርያ ነው። የዘመኑ የወያኔ ባለሀብቶች ልክ እንደ ከርከሮ ሆዳቸውን በየገበያው በየጎዳናው በየመስሪያ ቤቱ በየሱፐርማርኬቱ የበለጠ እያጋለጣቸው መጥቷል። ይህ ነገር ሆድ ብቻ ነው ወይስ ተስፋ መቁረጥ አያስብልም ብላችሁ ነው ሲሉ መልእክታቸውን ያደረሱን በላይ ከምስራቅ ሸዋ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። በበኋላ ቆሮቆሮ እንዲሉ ወያኔ የኢትዮጵያን መሬት በኢንቨስትመንት ስም ለባዕዳን እያደለና በርካሽ ዋጋ እየቸረቸረ ዜጎቿን መሬት አልባ እያደረገ መሆኑን ብዙ ተብሎለታል። ወያኔ የተለያየ ስሞች እየቀባ የሚያደርጋቸው ተግባራት ሁሉ የሚያደርሱትን ቀጥተኛና የጎንዮሽ ጉዳታቸውን ስለማያውቅ አይደለም የሚያደርጋቸው። የሁሉንም ሁለንተናዊ ውጤቶች ያውቃል። የሚያስከትለውን ሀገራዊና ህዝባዊ ጉዳቶች እያወቀ ለምን ያደርጋል የሚል ጥያቄ ውሃ አይቋጥርም። ምክንያቱም ደግሞ ከደደቢት በረሃ ሲነሳ ጀምሮ ጸረ ኢትዮጵያና ጸረ ህዝቧ መሆኑን አላማውና ተግባሮቹ ቁልጭ አድርገው ያሳያሉና ነው። የወያኔ የመሬት ቅርምት ተግባር ሽፋኑ ልማታዊ እንቅስቃሴዎችን በማሳደግ ነው የሚል ነው። ነገር ግን በመጀመሪያ ደረጃ የውስጥ ባለሀብቶች በዋነኝነት የወያኔ ብሔር ተወላጆች ናቸው፣ ትግራዮች ናቸው ማለት ነው። በዚህም መሬት በመጠቀም የሚደረሱ የተሳሳቱ ተግባራት የሚያስከትሉትን አሉታዊ ውጤቶች ሁሉ ታይተዋል። በሌላ በኩል የኢትዮጵያ መሬት ለባለትዳሮች እንደ ሸቀጥ እየተቸረቸረ ነው። በኢትዮጵያ መሬት ማግኘት በቻይና፣ በቱርኮች፣ በሳውዲ አረቢያ፣ ለኤሜሬት ወዘተ ከኢትዮጵያውያን የበለጠ በሮቹ ክፍት ናቸው። የኢትዮጵያ መሬት ለባዕዳን ቱጃሮች የሚሰጠው ከአርሶ አደሮቹ ላይ የተነጠቀ የመሆኑ ጉዳይ ደግሞ የበለጠ የወያኔን ጸረ ኢትዮጵያዊነት አስረጋጭ ተግባር ነው። በሌላ በኩል በጋምቤላ፣ በኦሞ ሸለቆ፣ በቤኒሻንጉል ወዘተ የሚሰጡ መሬቶች በደን ጭፍጨፋ ላይ ያተኮሩ በመሆናቸው በአካባቢው ላይ ያለውን ግዴለሽነት ያመላክታል። የውሃ ለአካባቢው እንስሶችና ሰዎች እንዳይጠቀሙበት ያግዳል፣ ይከለክላል። በገዛ ዳቦዬ እንደሚባለው አርሶ አደሮችና አርብቶ አደሮች አካባቢያቸውን እንዳይጠቀሙ ያግዳል። በዚህም የወያኔ ባለሀብቶችና የባዕድ ቱጃሮች በሚወስዳቸው መሬቶች አካባቢ ከፍተኛ የሆነ የመፈናቀል ተግባር እየተፈጸመባቸው ነው። ወያኔ የሀገር መሬትን ከዜጎች ሁሉ እየነጠቀ የሚሰጠው ለአካባቢው አርሶ አደሮችና አርብቶ አደሮች ምንም አይነት የካሳ ክፍያ ሳይሰጥ ወይም ከዚህ ገባ የማይባል ድጎማ በመወርወር በመሆኑ የዜጎች ጸር እየሆነ ነው። አንድ የተወሰነ አካባቢ ላይ ለባለ ሀብቶች የሚሰጠው መሬትና በመሬቱ ላይ የሚያስከትላቸው ቀጥተኛና የጎንዮሽ ጉዳቶችም ለወያኔ ሳይታወቁ ቀርቶ ሳይሆን ሆን ተብሎ የሚደረጉ መሆናቸው የወያኔን ጸረ ሀገርነትና ጸረ ህዝብነት ተግባራት አመላካች ምስክሮች ናቸው። በትግራይ ምድር ለምሳሌ ስንዝር መሬት ለባዕዳን ቱጃሮች ሲሰጥ አለመስተዋሉ ሌላው የወያኔ ዘረኝነት መገለጫው ነው። ለጋምቤላው፣ ለደቡቡ፣ ለኦሮሞ፣ ለአማራው፣ ለአፋሩ መጎሳቆል፣ መፈናቀል፣ መሰደድ ወያኔ ምን ቸገረውና ይጨነቃል? በስልጣን እስካለ ድረስ እነዚህን ወገኖች ያሰቃያል፣ ያስርባል፣ ያፈናቀላል፣ ለሞት ይዳርጋል። የወያኔ የመሬት ቅርምት ተግባር ዛሬ ከመሃል አዲስ አበባ ገብቷል። የቻይና፣ የኤሚሬት፣ የቱርክ፣ የኩዌት ባለሀብቶች ሰፋፊ መሬቶችን ከወደ ቡልጋሪያ፣ ቄራ፣ በክተራ፣ ቂርቆስ ዜጎች ከመንገድ እየተጣሉ እየታደላቸው ነው። በሌላ በኩል ዛሬ አዲስ አበባ የወያኔና ዘረኞቹ መፈንጫና መንደላቀቅ ሆናለች። ወያኔና ጀሌዎቹ በአዲስ አበባ መኖሪያ ቤት የሚከራዩ ቤቶች ከአራት አምስት በላይ ሲኖራቸው ሌላው የቀለሰው ጎጆ ሳይቀር በወያኔ እየፈረሰበት እየተወሰደበት በመንደር ላይ ተጥሏል። የወያኔ የግፍ ተግባር ጽዋው ሞልቶ ፈሷል። መፍትሄው ደግሞ ወያኔን የሚያርበደብደው ህዝባዊ አመጽና የህዝባዊ አመጹ ተግባራትና ውጤቶቹ ናቸው። ህዝባዊ እሳት ነው፣ መለኮስ አለበት። ለዚህ ደግሞ መወያየት፣ መደራጀት፣ መተባበር፣ መታገል ብቸኛው የሀገራችን ሁለንተናዊ ችግሮች መፍቻው ቁልፍ ነው። ከወያኔ በልመና ወይም በመለማመጥ ጠብ የሚል ነገር የለም። ሰላማዊት ነጋሽ አቃቂ
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ። ሁሌ በየአመቱ እያንዳንዱ ወር የራሱ የሆነ አሻራና ትዝታ ስላለው በትዝታ የዋሊት እየወሰደን ተመልሰን ጀግና ጓደኞቻችንን እያቀፍን እንታገላለን። ዘመኑ ሩቅ ነው፣ ግና በውጣ ውረዱ ለተጓዝነውና ጽዋተ መከራውን ለተጋትነው ትኩስ ነው። ሁሉም አሁን እንደተፈጸመ ይሰማናል። ለአርባ ከምናምን አመታት በትግል በህዝባዊ ትግል ውስጥ መሰንበት ጸጋ ነው። ህዝባዊ ትግልን በጽናት የመቀጠል መንፈስን ውስጣዊ እርካታን እንዲህ ቃላትን አሳክቶ በመገጣጠም ተገልጾ የሚያበቃ አይሆንም። የህዝብ ፍቅርና የሀገርን ፍቅር አክብሮ የያዘው ስሜቱ በዘላቂ ደስታ በማያዋዥቅ ፍሳ የተሞላ ነው። በትግል መኖር እየታገሉ መኖር መኖር ነው፣ ህይወት ነው። በትግል መስዋዕት፣ በትግል ጽዋተ መከራ መቀበል፣ በትግል በእሳት መጠበስ፣ በትግል ስጋ አልቆ አጥንት እስኪታይ መገረፍ ወዘተ ዳግም ትንሳኤ ዳግም ልደት ነው። በዚህ ደብዳቤ በ1939 ዓመተ ምህረት በሚያዝያት 20ዎቹ በድፍን ኢትዮጵያ በፋሽስቱ ደርግ የተጨፈጨፉትን እኛ የኢሃፓ ኳክብትን ለማስታወስና ለመዘከር የግድ ነውና የፍኖተ አድማጮች ሁሉ በዚህ ወቅት የኢትዮጵያ ከተሞችን ሁሉ በኢሃፓዎች ደም መቅላታቸውን በአይነ ህሊናችሁ አስቧቸውና ዘክሯቸው የሚል መልእክቴን አስተላልፉልኝ። ምን አለ ኢሃፓ፣ ምን አለ የአገር አንድነት አይናጋም አለ፣ የአገር ሉዓላዊነት አይደፈርም አለ። ምን አለ ኢሃፓ፣ ምን አለ ህዝባዊ መንግስት ይቋቋም አለ፣ የላብ አደሮች መብት ይከበር አለ፣ መሬት ለአራሹ መሬት ለገበሬው ይገባዋል አለ፣ የሰው ልጅ መብቶች ይከበሩ አለ፣ ዴሞክራሲያዊ መብቶች የመሰብሰብ የመደራጀት መሪዎችን የመሾምና የመሻር ወዘተ መብቶች ይከበሩ አለ፣ የሴቶች መብቶች በተግባር ይከበሩ አለ፣ ስራ ለስራ አጦች ሊደለደል ይገባዋል አለ፣ የሃይማኖት መብት ይከበር አለ፣ በሃይማኖት ጉዳይ ጣልቃ መግባት ይቁም አለ፣ የአንድ ብሔረሰብ አምባገነን አገዛዝ ይወገድ አለ፣ የሀገርን ብዝበዛና የሀገርን ሀብት ዘረፋ ይቁም አለ፣ የድል አድራጊነት ምልክታችን ሰንደቅ ዓላማችን ይከበር አለ፣ ጥራት ያለው ሕክምና ለሁሉም አለ፣ ጥራት ያለው ትምህርት ለሁሉም አለ። ፍትህና ርትዕ ይስፈን አለ። ሁሉም የፍትህ ስርዓቶች ፖሊስ፣ ፍርድ ቤቶችና አቃቢያነ ህግ ከፖለቲካ ነጻ ይሆኑ አለ። የጸጥታ ክፍልና የመከላከያ ሰራዊት ከፖለቲካ ነጻ ይሆኑ አለ። ኢያፓ እውነትን ሰበከ። እውነት ይሰበክ፣ ሐሰት ይረገም ይወገዝ አለ። ኢያፓ ከምድረ ኢትዮጵያ ረሃብ ይጥፋ አለ። ምን አለ ኢያፓ? ምን አለ? የኢትዮጵያ ሀብት ለሁሉም ኢትዮጵያዊ በፍትሃዊነት ይዳረስ አለ። ኢያፓ አፈጮሌ አውቄ በቃው ፖለቲከኞች ይወገዱ አለ። ኢያፓ የኢትዮጵያ ደመኛ ጠላቶች ከሆኑ ጋር ከመሞዳሞድ አልፈው የኢሳይያስን፣ የአሜሪካኖቹን፣ የአውሮፓውያኖቹን፣ የአረቦቹን ጫማዎች አቧራ በክራባታቸው ጫፎች ከመወልወል አልፈው በመላሶቻቸው ጫፎች እየላሱ ያሉት ውጉስ ከመአሪዮስ እያለ ያወግዛቸዋል። እንዲህ አይነቱ ጎንበስ ጎንበስ የፖለቲካ ሽርሙጥና በመሆኑ የሚነቀፍ ብቻ ሳይሆን የሚወገዝም ነው። ኢያፓ ለአጋንንት፣ ለሰይጣን ወላጆች፣ ለቦካሳ፣ ለፓልፖት፣ ለግራዚያኒ፣ ለሞሶሎኒ፣ ለአሊ ሙሳ፣ ለጌታቸው ሺበሺ፣ ለመለስ ዜናዊ፣ አሁን በቅርቡ ለሞተው ለአሰፋ ጨቦ ወዘተ ቅንጣት አያዝንም። የሚያሳዝነው ተገቢውን የሆነ ህዝባዊ ፍርድ ሳይቀምሱ ሞት ቀድሞ በመውሰዱ ነው። ሁሉም በንጹሃን ደም የታጠቡ አረመኔዎች ናቸው። እንደ የዋህ ባታዊ ክርስቶስ ሰምራ አይነት ባህሪ ለሳጥናኤል ምህረት ጠያቂነት ያለ ባህሪ ኢያፓ ይጸናወተዋል። ሰሞኑን ላሰፋ ጫቦ አንድ እርጉም የሆነ ግለሰብ እስከ ከዘራ እድሜው ለንሳ ያልታደለ በአንድ ተቋሚ ነን የሚል የሳተላይት የቴሌቪዥን ስርጭት ልክ ከዚህ ቀደም ለገንጣዩ አረመኔ ለመለስ እንዳቀረበው ያለውን ጉርጉሮ ማቅረቡ የሰውየውን ባዶ ወናፍነት ማሳየት ብቻ ሳይሆን ክርፋቱንም ደና አድርጎ ያጋለጠ እንደሆነ ብዙዎች ሲናገሩ የሰማው ተደስቻለሁ። ከመነሻዬ እንዳልኩት በእልህና በቁጭት የምናስታውሳቸው ፍጹም የማንረሳቸው ጀግኖች ሰማዕታት አሉን። ግና ባንዳን አንሾካሾኪን አድርባይን ለጠላት ወያኔ አድረው የወያኔን ጫማ ለሰው የወያኔ ቲሌንቲና ሹምባሽ የሆኑ ሁሉ የኢትዮጵያ ጠላቶች ናቸውና አንዳች ነፋሪት ወደ ሰማይ አጉኖ አመቃ መቃት ይክተታቸው። እነዚህ እርኩስ መናጤዎች የአባይ ጎርፍ ወስዶ ለባህሩ አውሬ ለአንበሪ አሳ ይዳርጋቸው። ዛሬ እየተካሄደ ያለውን ጸረ ዘረኛ ወያኔ ፖለቲካ እንቅስቃሴን የሚያውቁት እነዚህ የደርግና የወያኔ አገልጋዮች የነበሩ ናቸው። በርኖስ ካረጀ በኋላ ይገለብጡታል። ግና ያው በርኖስነቱን አይለቅምና እንዲህ ያሉት አመኬላዎች እየነቀሉ ማጋለጡ ለትግሉ ይበጃልና ልካቸውን ከመንገር ወደ ኋላ ማለት የለብንም እላለሁ። ደቂቀ ገሞራው ከዋሸራ።
ቀይ ሽብርን በተመለከተ ብዙ ዘላባጆች ፈልተዋል። ለገዳዮቹ ሐውልት ይቁምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምተር ቀይ ሽብር በኢትዮጵያ በሚል ርዕስ ከባቢሌ ቶላ ተጽፎ በጸጋዬ ገብረመድኅን የተተረጎመውን መጽሐፍ መቅድሙን እንመልከት። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከባቢሌ ቶላ ትርጉም ከጸጋዬ ገብረመድኅን። ስለ አማርኛው ትርጉም መግቢያ። ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድኅን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረ መድኅን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስጠቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የአገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀይ ሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለፍቶች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢሃፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To Kill a Generation, The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረ መድኅን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረ መድኅን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው የአሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት የአሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅደም ገናናው ልዑል ሆይ አለ አምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን የአባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዘው ማግስት ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያች ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኛ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ አስር ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመጻ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖታን ቆንት ይገደል ተደርጎ የቀይ ሽብር ጥይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብእናውን ቀፎ ብቻ ይዞ ድዌ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግስት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ትንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ ይሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል። ሰውን የራሱን ስጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቅ አፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ፣ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የህዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁንኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈልገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን ለተገለ የተነሳ ህዝብን ፍርሃት ረአድ ውስጥ ለመክተት ፈጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጨፈን ኢሰባዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞኖሙኑበት ግልባብ ሲገፈፍ ፈጥቶ የሚቀርበው ሐቅ ይኸው ነው። የቀሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በዚህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በዚህ አይነት ጸዋት ወመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሳል። የደምም ድምፅ አለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባደር ሞት 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 የሲኦል አርአያ አንድ ትውልድ መጥረው በልተው የከበሩ የደርግ አጋፋሪ ታጥበው የማይጠሩ የጨለማው ካህን የጽልመት ዶክተሩ የሰው ሥጋ በልተው በደም የመከሩ ባለዛር ቃልቻ ዛሬም አልተገሩ ደም ጠማቸው መሰል ጮሁብን አጓሩ። እልፍልፋን የበላ ጨፍጫፊ ገራፊ ወላጅን አስለካሽ ትውልድን ቀሳፊ ሺዎችን ያረደ አንድ ትውልድ አጥፊ የኢሰፓ ካድሬ ወዳደር ቀጣፊ ገሎ ሙድር መውቀት በዛ አላፊ ዛሬም ያቀረሻል ርካሽ እዳፊ ወጣቱን የፈጀ ነጥቆ ከናኩያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አርአያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ሕዝብ የበላይ ሲሆን መጋለጥ አይቀር ዛሬም ባይበድልህ በእብሪት ልትወጠር እናየው ይሆናል በተፈርከው ቁና አንተም ስትሰፈር